ለሕብረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ለሕብረተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ለኝ እንደምን አመሻችሁ ወንድሞቻችን። ዛሬ ሐሙስ የካቲት 30 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ የካቲት 30 ቀን 1192 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በፍኖተ ዴሞክራሲ ሬዲዮ ሽግግርን ዴሞክራሲን አስመልክቶ ብዙ ብለናል። አሁንም በዘረኛው አገዛዝ እንደ አዲስ ሽግግርን አስመልክቶ ውይይቶችና ስብሰባዎች በመደረግ ላይ ናቸው። ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ሐተታ በቅድሚያ እናቀርባለን። በማስከተልም አምሮ በለጠ ከአዲስ አበባ ወቅታዊውን ሁኔታ አስመልክተው የላኩልንን እናቀርባለን። አሁን ወደ ዜናው።
የኢንሹራንስ ባለሙያዎች አገዛዙ ያቀረበውን ረቂቅ የተጨማሪ እሴት ታክስ አዋጅ ተቃወሙ። አዲሱ የተጨማሪ እሴት ታክስ ረቂቅ አዋጅ በርካታ አነጋጋሪ የሚባሉ አዳዲስ ድንጋጌዎችን ይዞ መምጣቱ በተለያየ መንገድ እየተነገረ ነው። በተለይ የኢንሹራንስ ኩባንያዎችን በተመለከተ በረቂቅ አዋጁ ላይ የተካተተው አንቀጽ ፈጽሞ ሊተገበር የማይገባው ስለመሆኑ በጉዳዩ ዙሪያ አነጋገርናቸው ኢንሹራንስ ባለሙያዎች አመላክተዋል። የኢትዮጵያ መድን ሰጪዎች ማህበርም በአዲሱ ረቂቅ አዋጅ ኩባንያዎች ካሳ ሲከፍሉ ካሳ የተከፈለው ደንበኛ ከተከፈለው ካሳ ላይ 15% ተጨማሪ እሴት ታክስ ታሳቢ ተደርጎ ለአገዛዙ ገቢ መደረግ እንዳለበት የሚያመላክተው አንቀጽ ለኢንዱስትሪው አደገኛ መሆኑን አመላክቷል። ማህበሩ ይህንን ስጋት በመንተራስ በመረጃ በማስደገፍ ሊያቀርብ መሆኑንና ተፈጽሞ ሐሳቡን እንደሚቃወመው ገልጿል። በነባሩ የተጨማሪ እሴት ታክስ አዋጅ የኢንሹራንስ ዘርፍ ያልተካተተበት ዋነኛው ምክንያት በየትኛውም ሀገር ኢንሹራንስ ላይ የታክስ አይነት የማይመለከተው ያሁኑ ታክስ ሲወጣ ምን ታስቦ እንደሆነ ሊገባን አልቻለም ብለዋል። ስለዚህ የኢንሹራንስ ባለሙያዎችና የሕግ ባለሙያዎች ጉዳዩን እያጠኑ ስለሆነ በርቂቁ ላይ ያላቸውን ሐሳብ አቅርቦ ስለተባለ ለገንዘብ እና ለተለያዩ ካድሬዎች ሐሳቡን ቢያቀርቡ እንኳን አመክኗቸውን ግን የሚቀበላቸው አካል እንደሌለ ተጠቁሟል። ስለዚህ በዚህ ረቂቅ አዋጅ የኢንሹራንስ ኩባንያዎችን የተመለከተው አንቀጽ ሊያስከትል የሚችለውን ጉዳት ቀላል አይሆንም በማለት ለሕዝብ ይፋ ያደረጉ ነው። የኢንሹራንስ ባለሙያው በአዲሱ ረቂቅ ውስጥ የተጨማሪ እሴት ታክስ እንዲመለከተው መደረጉ በተለይ ከካሳ ክፍያ ላይ 15% ተቀናሽ ሆኖ ለአገዛዙ ይግባ መባሉ በፍጹም ተከከለ አይደለም ብለዋል። በተለይ በንብረታቸው ላይ ጉዳት ለደረሰባቸው ደንበኞች ትክክለኛውን የንብረት ዋጋ መካስ የኢንሹራንስ አገልግሎት መሰረተ መርህ መሆኑን የተናገሩት እነዚህ ባለሙያዎች አሁን የቀረበው የተጨማሪ እሴት ታክስ ረቂቅ አዋጅ ላይ የኢንሹራንስ ኩባንያዎች በሚከፍሉት የጉዳት ካሳ ላይ 15% ታክስ የሚጥል ድንጋጌ መካተቱ የኢንሹራንስ መርህን ሙሉ በሙሉ ያዛባል የሚጥስም ነው ብለዋል። አንድ ግለሰብ ለመኪናው የኢንሹራንስ ሽፋን ከመግዛቱ አስቀድሞ መኪናውን ሲገዛ የተጨማሪ እሴት ታክስ VAT እንደሚከፍል የገለጹት ባለሙያው የተሽከርካሪው መጀመሪያውኑ እሴት ታክስ የተከፈለበት በመሆኑ በጉዳት ምክንያት ካሳ ሲከፈለው እንደገና VAT እንዲከፍል ማድረግም ተገቢ እንዳልሆነ አስረድተዋል። የኢንሹራንስ ባለሙያው የኢንሹራንስ ካሳ ቀድሞ VAT የተከፈለበት በመሆኑ ገሚባት ማስከፈል ለተጨማሪ ብዝበዛ መዳረግ መሆን ይናገራሉ። ደንበኛው 100 ብር መካስ ሲገባው የባት 15 በመቶ ተቀንሶ ቢከፈለው እጁ ላይ የሚደርሰው ከጉዳቱ ካሳ ንብረቱን ለመመለስ የሚያስችልና አክሳሪ ሆነበታል። የትኛውንም ታክስ መጨረሻ ላይ የሚሸከመው ተገልጋይ ነውና አንዳንድ ጊዜ ተገልጋዩን አጣጽም ውስጥ የሚከታ ሐሳብ ማመንጨት በራሱ ጸረዝባዊ አካሄድ ስለሆነ ሙሉ በሙሉ አገዛዙ ያመጣውን አዲስ ሐሳብ እንቃወማለን ብለዋል። ደንበኞች ባስገዳጅ ህግ እንጂ በተከለኛ የነብረት ግምጃ የተሰናገርን አይደለም በማለት ሊሸሹ ይችላሉ። ይህ ደግሞ ትልቅ ጉዳት ሊያስከትል ይችላል በማለት አገዛዙ ያመነጨውን ረቂቅ አዋጅ ሙሉ በሙሉ ውድቅ አድርገዋል። ኦዴዶች ቀድመው ሊጠቀልሏት ያመቻቸዋትን ሲዳማ ዛሬም በመታመስ ላይ እንድትውልና እንድታድር እያደረጉ ነው። በኦሮሞና በአዲሱ የሲዳማ አዋሳኝ የኦዴድ ኃይሎች በወሰዱት እርምጃ 13 የሲዳማ ተወላጆች በግፍ ተገድለዋል። 38 የሚሆኑት ደግሞ ቆስለዋል። አሳዛኙ ነገር ግን ለሲዳማ ምስረታ 100 ሚሊዮን ብር የለገሱት ቸረኞቹ ኦዴዶች የሲዳማ ተወላጆችን የገደሏቸው ለ67 ፈለገላችሁ ብለው ከጠሯቸው በኋላ መሆኑ ነው። የሲዳማ ወዳጅነት ሲሉ የነበሩ ቄሮች ምን ነው ይህ ሁሉ ሲሆን ጭጫሉ ከነ ኦነግ የሚነጥለን ሞት ብቻ ነው ሲሉ የነበሩ ቀጥረኞችስ የተሰወሩ የሚለው አነጋጋሪ ሆኖ ሰንብቷል። በአዲስ አበባ በካድሬዎችና በባጃጅ አሽከርካሪዎች መካከል በተፈጠረው ግጭት የሶስት ንጹሃን ህይወት መቀጠፍ ተገለጸ። የአዲስ አበባ ቀጥረኛ ፖሊስ አባላት ያማራ ታርጋ ለጥፈው በጋርመንት አካባቢ ባጃጅ የሚነዱ አሽከርካሪዎች ላይ በወሰዱት እርምጃ እስካሁን ባለው መረጃ 3 ሹፌሮች ሲገደሉ በርካቶች መቁሰላቸውና በመቶች የሚቆጠሩት ደግሞ እየታደኑ ወደ እስር ቤት መወርወራቸው ታውቋል። ቀጠናውን እያተራመሱት የሚገኙት ጽንፈኛ የወሬድ አማራሮች ያማራ ታርጋቸውን አንሱ አለበለዚያ ግን ንብረታችሁ ይወረሳል የሚል አዋጅ ማስነግረዋል። በትላንትና ዕለት በዚህ በተለምዶ ጋርመንት አደባባይ እየተባለ በሚጠራው አካባቢ ፖሊሶች የባጃጅ ሹፌሮችን አትሰሩን በማለታቸው ተከስተው ከፍተኛ ግጭት ተቀስቅሶ እንደነበር በሚዲያ ያልተወሰነ ጊዜ ባጃጅ አገልግሎትን መታገዱ ተነግሯል። የዚህ ዓላማ ጠባብ ኦዲሮች የራሳቸውን የባጃጅ ማህበር አዋቅረው ሌሎችን ከስራ ለማስወጣት መሆኑም ታውቋል። አዲስ አበባ ላይ እያንዳንዱ የስራ መስክ ተጠንቶ ለማፈናቀል ፕሮጀክት ተነድፎ እንቅስቃሴ ላይ ነው። በቀጣይ ደግሞ ጉሊት የሚሸጡትን ሳይቀር ያፈናቀሉ እንደሆነም ተጠቁሟል። በኢትዮጵያና ከተማ በአፍሪካ ህብረት መቀመጫ አዲስ አበባ የዘር ማጥራት የዘር ፍጅት በግልጽ ታውጇል። የጤፍ ዋጋ በአንድ ወር ውስጥ 3000 ብር ጭማሪ ስላሳየ የአዲስ አበባ አካባቢ ነዋሪ ግን ለከፍተኛ ብዝበዛ ተዳረገን ሲል ቅሬታውን እያስተጋባ ይገኛል። ከአማራ ወደ አዲስ አበባ ጤፍ እንዳይገባ በመደረጉ የጤፍ ዋጋ በአንድ ወር ውስጥ የ3000 ብር ዋጋ ጭማሪ አድርጓል። ጭማሪው ታይቶበታል የተባለውና ዋነኛ ጤፍ አቅራቢውን የአማራ አካባቢም ምላሽ እንዲሰጥ ጠይቋል። በምላሹም መንገድ በተደጋጋሚ በኦዴድ ጠባባዮች በመዘጋቱ መጋዴዎች ያጠፋ ምላሽ በሚል የፍንዳ ለመላክ መወሰናቸውን አመላክተዋል። የፎድ አዲስ አበባ እንዳይገባ በየኬላዎች መከልከሉ ሲነገር ነበር። ይህንን ተከትሎ ነጋዴዎች በመጋዘን ያላቸውን በከፍተኛ ዋጋ እየሸጡ መሆኑን በውስጥ የደረሱን መረጃዎች ያሳያሉ። ለጉዳዩ አስቸኳይ መፍትሄ ካልተሰጠ ሁኔታው አስፈሪ ነው። ነገር ግን አገዛዙ በርካታውን የማህበረሰብ ክፍል እየጨቆነና በራብ እየቀጣ እንደሆነ ህዝብ አውቆ ወንጆሽ ያለውን ችግር በመቅረፍ ፊለፊት ካገዛዙና ከካድሮቹ ጋራ ጦርነት ሊገጥም እንደሚገባና ነጻነቱን ሊያውጅም ጊዜው አሁን መሆኑን ተጠቁሟል። በአዲስ አበባ የተፈጠረው የስኳር እጥረትና ከፍተኛ ዋጋ ጭማሪ ነዋሪዎችን አማሯል። በኪሎ 20 ብር ዋጋ ከመጨመሩ ባሻገር በወር ለአንድ ሸማች የሚሰጠው መጠን ከ3 ኪሎ ግራም ያነሰ መሆኑን ተጠቁሟል። የዋጋ ጭማሪው ከአባባቶ የካድ ወር በኋላ መሆኑን የህብረት ስራ ዩኒየን ዋና ስራ አስኪያጅ የሚባሉት እዛ አስመሳይ ካድሮቹ ተጠቁመው ከመታራይ ስኳር ፋብሪካ በኪሎ 57 ብር እየገዙ መሆኑን ቢያስረዱም እንኳን ኪራይ ሰብሳቢ መሆናቸውን ግን ህዝብ በግልጽ እያወገዛቸው ይገኛል። እነዚህ ችግሮች የውጭ ምንዛሬ እጥረት ከማስከተላቸው በተጨማሪ አንዳንድ ፋብሪካዎች በጸጥታ ምክንያት ሳያመርቱ መቆየታቸው ነው። ለህብረት ስራ ዩኒየኖች እስከባለፈው ታህሳስ ወር ድረስ ከሚፈልጉት መጠን ያነሰ ወይም 25% ብቻ እየቀረበላቸው መሆኑን ነገር ግን ከጥር ወር በኋላ 50% ያቀረቡ እንደሚገኙ አስረድተዋል። ይህም አቅርቦት ከሚፈለገው ከመቶ ግማሹ ብቻ መሆኑን ለዚህም ከላይ የተጠቀሱ አገር አቀፍ ችግሮች ምክንያት ናቸው። ኢንዱስትሪው ለህብረት ስራ የሚሆነች እስከ ጥር ወር ድረስ ስኳር በኪሎ 39 ብር ከ37 ሳንቲም ሲያቀርብ እንደነበር፣ ነገር ግን ባለፈው የነገሮች ዋጋ መወደድ ምክንያት ከቅርብ ወራት በኋላ በኪሎ 75 ብር እያቀረበ መሆኑን ተጠቁሟል። በዚህም ከፍተኛ የሆነ ተቃውሞ አስነስቷል። የፍላጎትና የምርት አለመመጣጠን በመኖሩ ከዚህ ቀደም ለአዲስ አበባ ከተማ አስተዳደር 120 ሺህ ኩንታል ሲቀርብ እንደነበር፣ በአሁኑ ወቅት ግን 60 ሺህ ኩንታል ወይም 50% እያቀረበ መሆኑ ተገልጿል። በዚህም ህብረተሰቡ የምርት ተጠቃሚ መሆን አልቻለም በማለት በአገዛዙና በአካባቢው ባሉ ካድሬዎች ላይ ከፍተኛ ተቃውሞ እያነሳ መሆኑንም ለመገንዘብ ችለናል። የእለቱ ዜና በዚህ አበቃ።
የሐሙስ የካቲት 30 ቀን 2015 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ ሽግግር ሲሉ ሽግግር ስንል አሁንም በዚህ ርዕስ ላይ ለአመታት ማብራሪያ ስንሰጥ ቆይተናል። በሂደት ግልጽ የሆነ ጉዳይ ካለ ጠባብ በብሔረተኞች በተጨባጭ ሲታዩ ድድብናቸው ዳጀን ተራራን በልጦ እየተገኘ እነሱ ግን የብልጥ ብልጥ የሆኑ መስሏቸው ነገር ዓለሙን ሲያምቦጫርቁ ማየት ልምዳችን ሆኗል። የወያኔ ላይ በቃ የኮሎኔሉ አገዛዝ የባሰበት ሆኖ ይገኛል። ፈረንጆቹ ሲተርቱ ማሸነፍ ካልቻል ተደባለቃቸውና ከውስጥ አሸንፋቸው ይላሉ። በተራ አነጋገር ሰርጎ ገብ ሆነህ መፈክሩን ቀምተህ እንቡጥ አፋጣው ትርጉም የለሽ አድርገው እርቃኑን አስቀረውና ከስያሜ ውጭ ባዶ ቀፎ አድርገው ነው። ዴሞክራሲ ቃል ብቻ ሆኖ የቀረባቸውንና ጭቆና የሰፈነባቸውን አገሮች አገዛዞች መጥቀስ እንችላለን። ኮሎኔሉ ገና ጀማሪ በነበረበት ጊዜ ስለ ሽግግር ያለው ዕውቀት ግልብ በመሆኑ ለሽግግር ጉባኤ የመጡት ሁሉ የግድ ሁሉም የስልጣን ቦታ መያዝ ያለባቸው መስሎት ሚኒስትሮች ይበዙብናል አይነት ዝብርቅን አሰምቶ ነበር። ኋላም እብሪቱ የበላይ ስለሆነበት ሂደቱ አያስፈልግም እኔው አሻጋሪ ሆናለሁ ብሎ ራሱ ህዝብ ነኝ ብሎ ተሰየመብን። አቀኛ ሽግግርን ተቃርኖ አምባገነን አገዛዝን አስፍኖ ይሄው እስከዛሬ ይሄንኑ ጭቆና ሊያደልብብን ደፋ ቀና እያለ ነው። ከድጡ ወደ ማጡ ወደ ባሰ ቀውስና ጦርነት ረሃብና ግድያ ወስዶ ዘፈቀን እንጂ የህዝብ ፍጅት አገር አደረገ ኢትዮጵያን እንጂ ከፈፈልን በየፈርጁ አሰፈነብን እንጂ ምንም የፈየደው ነገር የለም። ለወያኔም ለሻቢያም ጠቅሟል። ለአሜሪካም ለአረብ አድሃሪዎችም ሎሌ እንደሆነ ነው። ሸልመውታል ኳኩለውታል፣ ግን አሁንም የለየለት አስቀያሚ ሆኖ ይገኛል። ፉንጋ ቢባል ማድነቅ ይሆንበታል። የሽግግርን ሂደትና የሙት ከተማ አድማን ጽንሰ ሐሳብ በቅድሚያ ወደ መድረክ ያመጣው ያባ ነው። አገራችንን ያመሰውን ቅራኔ አገር ወዳድ ኃይሎች ተሰብስበው በውይይትና ሰላም መፍትሄ ያገኙለት በማለት ደርግ የጭቆና ስርዓቱን ማስፈን ስለፈለገ በመይሶን አማካሪነት ወታደራዊ ጊዜያዊ አስተዳደርን መሰየም ፈልጎ 17 ዓመት ሰፈረብን። ህዝብም በሙት ከተማ አድማ ስልት እንዲታገለውና ጉዳትን እንዲቀንስ ብንልም የባዕድ ቅጥረኞች ዛሬም ለኮሎኔሉ ያደሩ ከባዕድ ተመሳጥረው አድማውን ሻጠሩ አከሸፉ ላስከፊ ጭቆናም ለአመታት አጋለጡን። ወያኔ በአሜሪካ ድጋፍ የህዝብን ትግል ማጅራት መጥቶና ሻጥሮ ለስልጣን ሲበቃም የሽግግር ሂደት ማለት ጸረ ለውጥነት ነው ብሎ አገዛዙን በሐሰት ፍርጫ ያጀበ እየፈጀን ከፋፍሎ ያጠቃንም 27 ዓመት አይጨፍሩ የባለጌ ጭፈራ ጨፈረብን። ይህም ከዚህ አገዛዝ በህዝብ ትግል ሊወገድ ሲል አሜሪካና አድሃሪ አረብ አገሮችና ሻዕቢያም ተመሳጥረው ትግሉን አፍነው ባቋራጭ ቡችላችን ነው ያሉትን ኮሎኔል ከነጭፍሮቹ ሰይመውብን ይኸው በጣም አስከፊ ለሆነ አገዛዝ ሰለባ አድርገውናል። ይህም ግን የሚሰራ የሚያዘልቅ ሆኖ ስላልተገኘ ተቀልብሰው በአሁኑ ጊዜ ደግሞ የሽግግር ጫጫታን ማሰማት ተያይዘውታል። ነገር ግን ሽግግር ሲሉና እኛ ሽግግር ስንል ህዝብ የሚፈልገው ሽግግር በጣም የተለያዩና የተቃረኑ ናቸው። የሽግግር ሂደት ስንል ኢትዮጵያን ሰርዞና ፍርሶ ወይም ለመበታተንና አዲስ አበባን ፊንፊኔ ለማለት ሸገር በተባለ ኦሮሞ ብቻ አዲስ ክልል መክፈል ሳይሆን በኢትዮጵያ አንድነትና በዲሞክራሲ የሚያምኑ ኃይሎች ተሰባስበው መፍትሄ የሚያመጡበትን ሂደት ማለታችን ነው። የሽግግሩ ዕድሜ በተሰብሳቢዎቹ የሚወሰን እንጂ ስልጣን በቀማው ቡድን በዘፈቀደ የሚወሰንም አይደለም። ሂደቱን ጀምሮ ለመወሰን ሆነ ለመጨረስ ፖለቲካዊ ንቃት ብስለትን ይጠይቃል እንጂ በጫጩት ታንጎሎች ሊከናወን ሊደረግ የሚችል አይደለም። የርዕዮት አባታቸው ፋሽስቱ ጣሊያን ቴስታ ዲ ጋሊና ይላቸዋል። በመላ ኢትዮጵያም ሆነ በትግራይ በወያኔ ስር ሊያቆሙ የተነሱት የሽግግር ውሳኔ ከሀቀኛ የሽግግር መንግስት ምስረታ ጋር ምንም ግንኙነት ያለው አይደለምና ከህዝብ ድጋፍ የሚያገኝ ሊሆን አይችልም። በወያኔም በኦህዴድም ስር ወደ ዴሞክራሲ የሚወስድ ሽግግር እውን ሊሆን አይችልም። ሽግግሩን አስመልክቶ በፍኖተ ዴሞክራሲ ሬዲዮ የተለያዩ ጽሑፎችን ሀተታዎችን አቅርበናል። ለማስታወስ ያህል የሚከተለውን እናሰማለን። የግለሰብ ሆነ የአውራ ድርጅት ወይም ፓርቲ አምባገነንነትን አናስተናግድም። ሁሉም ሰው ጠፋንዴ በሚል ወደ ቀቢጸ ተስፋ ልንገባ ስንል ታሪክም አልዋሸ ህዝባችን አገር ወዳድና ጀግና ነው የሚል ክስተት ይመጣልናል። ሰሞኑን በተደረጉ ሰልፎች የግለሰብ ድጋፍ ቢንጸባረቅም የሀገራችንን ሰንደቅና የህዝቧን መሰረታዊ ጥያቄዎች ሲስተጋቡ በማየታችን ስንደሰት፣ በዚያው ልክ ደግሞ 28 ዓመታት ታስረው የሚሰቃዩትን አገር ወዳድ ዜጎች ምስል ያዥ ይፈቱ ባይም ጠፍቶ መገኘቱን በምጸት ታዝበናል። የታገልነውም ለመሰረታዊ ግቦችና ለዲሞክራሲ መሆኑን የተረሳ ከሚመስል ደረጃ መድረሱን መታዘባችንን ልንደብቅ አልቻልንም። በዚህ አሳዛኝ ክስተት መሃል ታዲያ ወይዘሮ እማዋይሽ አለሙ አይነት ጀግና ብቅ ብላ አገር ወዳድ ኢትዮጵያዊ መሆን ማለት ምን እንደሆነ ለግርግር ሰለባዎቹ ሊነው የማይባል ትምህርት ሰጥታልናለች። ወያኔም ሆነ አዲሱ ሹምና አሜሪካ በቀደዱልን ቦይ መፍሰስ ሳይሆን ህዝቡ የጠየቀው የሽግግር መንግስት እውን መሆን አለበት በማለቷ በሹሞቹ አሸጋጆችና አድርባዮች ጅቦች ውግዘትን ስታገኝ፣ ሀቀኛ ዜጎች ግን ደጋግመሽ ንገሪን በሚል አክብረዋታል።
ነገር ግን ለእኔም ውስጤን ያመመኝ ነገር አለ። ምንም እንኳን ኢትዮጵያዊነት ጥሩ ቢሆንም መዳመር፣ በጋራ መኖር ታላቅነት ቢሆንም አመጣጡ በምን መልኩ ነው? የሽግግር መንግስት ልናቋቁም ነው ወይስ በነበረው ወይም ደግሞ በተቀደደልን ቦይልን ፈስ ነው? የተከበራችሁ ወገኖቼ፣
ሽግግር መንግስት መጠየቅ ማለት ጸረ አዲሱ ሹም ማለት ነው ብለውና ይህንንም እንደ ቅዱስ አቋም ወስደው በመለፈፍ ቅጥረኞች ራሳቸውን እንዲያዋርዱ እድል ያገኙ ሲሆን፣ ይህን ንግግሯን ነጻ ሆነ በተባለው ኢቲቪ ለኢትዮጵያ ቴሌቪዥን ሳንሱር መደረጉ
ተቆርጦ መውጣቱ ያዲሱ ሹም የፕሬስ ነጻነት ልኩም በግሃድ ይዘቱ ያው ያየነው የኖርነው አፈና መሆኑን አጋልጦታል። የኢትዮጵያ ህዝብ ማንንም ግለሰብ ሆነ ቡድን ባምባገነነት በላዩ ላይ እንዲወዘፈበት ከቶ ማይፈልግም። አጤው ሲዩም ማለቆት ነኝ በሚል ባለፈጹም ስልጣን ሆነው ለ44 አመታት የነገሱበትን በቃ ብሎ ታግሎ በህዝባዊ አብዮት አስወግዶታል። ደርግም ጊዜያዊ ወታደራዊ መንግስት ሲል የለም ጊዜያዊ ህዝባዊ መንግስት ብለን የታገልነው ሂደቱና አዝማሚያው ወደ አንድ ቡድን ወይም ግለሰብ አምባገነንነት መሆኑን በጊዜ በመረዳታችን ነበር። ከአንድ አዋቂ ነኝ ባይ ግለሰብ ሆነ ቡድን በበለጠ የሀገራችን ጉዳይ ይመለከተናል የሚሉ አገራዊ ኃይሎች ምክክርና ህብረት የበለጠና የተሻለ ይሆናል የሚለው አቋማችንና አመታችን የጸና በመሆኑ አምባገነኖችን በዲሞክራሲያዊ አስተዳደር ለመተካት የሽግግር መንግስት መመስረቱ ወይዘሮ ማዋይሽ እንዳለችው ወሳኝና የግድ ነው ብለን ለአመታት ጸንተን ታግለናል። የሽግግር መንግስት አስፈላጊነቱንም ጫና የፈጠነው የሀገራችን ችግሮች ውስብስብና ብዙ በመሆናቸው የጋራ ጥረትና ተሳትፎን ጠያቂ መሆናቸውን በመረዳትም ነው። በጀኛ ግንባር ቀደም ፓርቲ ወይም ግለሰብ የሚለው የከሰረ ምርጫና አካሄድ መሆኑን ማስረዳትና ማስረዳት ተጀመር አመታት ማለፋቸውንም የማያውቅ የለም ብለን እናምናለን። ዛሬ በዚህ በዛ ያወግዙን የሚጠሩ ሰዎችና ቡድኖች የደርግን ብቸኛ ኢሰፓ ተቀብለውና አቅፈው የቆዩ መሆናቸውን መጥቀስ የግድ ይሆንብናል። አንዳንዶቹም የዚሁ ብቸኛ ገዢ ፓርቲ አመራር አባል እንደነበሩ ብዙዎች አረሱም። የጊዜያዊ ህዝባዊ መንግስት ወይም ሁሉን አቀፍ የሽግግር መንግስት ምስረታ አማራጮችን የተቃወሙን ሁሉ ወደዱም ጠሉም የአምባገነንነት ጠበቃ ሆነው አገራችንን እንደጎዷት ታሪክ የመዘገበው ነው። የሽግግር መንግስት ማለት ለመንግስት እንግርት አለን በሚለው ግለሰብ ባይወደድ አይገርመንም። ግለሰቡ በኢየሱስ ተመርጧልና እሱን መተቸት ጸረ ኢየሱስ መሆን ነው ያሉን ሁሉ የሽግግር መንግስት ሲባል ጸረ እሱ መሆን ነው ብለው መጮሃቸው የሚጠበቅ ነው። ህዝባችን በሺዎች ደረጃ ደሙን ያፈሰሰው መንግስቱ በመለስ መለስ በሌላ አምባገነን እንዲተካ አይደለም። ህዝብ የታገለው መብቱን ለማስከበርና የስልጣን ምንጭ መሆኑን ለማስረገጥ ነው። ይህ ትግሉንና የጠበቀውን ድል ማንም ሊነጥቀው ወይም ተክቶት ባለቤት ሊሆን አይፈቅድም። ሁሉን አቀፍ የሽግግር ሂደት ለዴሞክራሲ እውነት አማራጭ የለውም። ሌላው ሁሉ የአምባገነንነት ጎዳና ምርጫ በመሆኑ የማንቀበለውና የምንታገለውም ይሆናል። ይህንን የተረዳው አሜሪካ በኢትዮጵያ ህዝባዊ መንግስት እንዳይመሰረት ቀጣይ የሆነውን እርኩስ ሻጥሩን በመቀጠል ላይ ባለው ሂደት ለምሳሌ ኢህአፓ ምንም አይነት ተሳትፎና ሚና ሊኖረው አይገባም በሚል ወስኖ መንቀሳቀሱን የምናውቀው ነው። ለምን ሲሉት የድርጅት የኛን ብሔራዊ ጥቅም ይጻረራል ወዘተ በሚል የትግላችንን ሂደት ሊቆጣጠር ባደረገው ጥረትና ስብሰባ ኢህአፓን ለማግለልና ከጥቅሞች ለማድረግ መወሰኑ ምስጢር አይደለም። አሜሪካ ነጻና ለሀገር ተቃሚ የሽግግር ሂደትን አይፈልግም። አሜሪካና ቡችሎቹ የተነሰሱት ሲራ አዲሱን ሹም ድጋፍ ሰጥቶና በዙሪያው መሰሎቹን በ1983 ዓመተ ምህረት እንደተደረገው ተጽፎ ምርጫ የሚለውን ቧልታ ቀነባብሮ ኢህአዴግ ተብየውን ለስኖ ማስቀጠል ነው። ይህን ሀቅ አልቀበል በሚል አገርን ለጉዳት የሚዳርጉት ሁሉ ህዝብ ይቅር የሚላቸው አይሆኑም። ይህን ሀቅ መረዳት አቅቷቸው የግለሰብን አምባገነንነት ምርጫ ወደፊት የሚያመጡ ሁሉ ታሪክ የሚያወግዛቸው ይሆናሉ። ትግል ሲካሄድና ዜጎች የደም ግብር ሲከፍሉ የቆዩት ጉልቻ ለመቀያየር እንዳይደለ ሁሉም ያውቃል። የህዝብን ትግል ባጭር ለመቅጨትና ለማደናቀፍ የተወሰደውንም የአሜሪካን ሻጥር ሁሉም ማወቅ ያለበት ነው። ደግሞ መጃጃል አይፈቀድልንም አገርን ማጣት እንችላለንና። ከሻቢያ ታረቅን ብሎ መፈንደቅ ለመሆኑ ምን ይባላል? እብደት? አዲሶቹ ሹሞች የፕሮቶኮል ትርጉምን ስተው ቢያሳፍሩንም ጠቅላይ ሚኒስትሩ ቦሌ ድረስ ተጉዞ የውጭ ጉዳይ ሚኒስትር ያውም የሻቢያን እየተቀበለ ከዚህ በላይ ግን የሀገርን ጥቅም አሳልፈው የሚሰጡ እርምጃዎችን መውሰዳቸው ባያሌው እየጎዳን ነው። ሻቢያ መፈንደቁና ሰላምና እርቅ ፈላጊ መስሎ መገኘቱ የሚጠበቅ ነው። የኢትዮጵያን መሬት መውሰድ ብቻ ሳይሆን በየዋሆቹና ፍቅርና መደመር ሰባኪዎቹ አማካኝነት ዳግም ኢትዮጵያን የሚበዘብዝበትን አመርቂ ድል አግኝቷል። የሚገርመው የሀገር መሬት በዚህም በዚያ ሲቀነስ ደመርን በሚል ሽፋን አገራችንን ሲጎዱ እሰየው ባዩ መብዛቱ ነው። በአሜሪካኖች የሚተነሰሱ ለውጦች ሁሉ የራሳቸው መለያና ህዝብ መሳቢያ መንገድ አላቸው። ቢጫ ባንገት ላይ የሚሆን ጨርቅ፣ የሁለት ጣት የደል ምልክት ወዘተ። መደመር የሚለው ቃልም የዚሁ አካልና ነጸብራቅ ነው። በአጠቃላይ ምህረት የሚለው ይቅርታ፣ ፍቅር ወዘተ ወንጀለኞችን ለፍርድ እንዳይቀርቡ ማድረጊያ ዘዴ ሲሆን፣ መደመር ደግሞ ያሉ ተጨባጭ ልዩነቶችና ቅራኔዎችን ደፍጥጦ በመደመር ፈሊጥ ድብልቅልቁን ማውጣት ነው። ማንኛው ኢትዮጵያዊ ነው ከአዲሱ ሹም ቀኝ እጆች ከወያኔዎቹ ደብረሲኦልና አርካባ አይነቶቹ ጋር የሚደመር? ማን ነው ከሰው በላ ደርጎችና የቀሽብር ወንጀለኞች ጋር ልደመር ብሎ የሚስማማ? ያልደረሰበት ግልግል ያውቃል እንዲሉ ያልቆሰሉ ያልደሙ የቀነሱንን እቀፉ ሲሉን መቀበሉ ቢያዳግተን ከቶም አይፈረድብንም። በመሆኑም የሽግግር ሂደትን ሊሰርዙ ወይም ሊያስወግዱ የተነሱ ክፍሎች የኢትዮጵያን መከራና ጭቆና አስከታዮች ናቸው። ባሉት ተጨባጭ ቅራኔዎች አንጻር ከድርጅቶችና ኃይሎች ህብረት ማጣት አንጻር ስናየው የሀገራችን ችግሮች ከባድና በቀላሉ ምላሽ የሚያገኙ አይደሉም። ድርጅቶችና የህዝብ ተወካዮች በሞላ መክረውና ተስማምተው ህዝብን በዚሁ ዙሪያ ሰብስበው ወደ ሽግግርና ነጻ ምርጫ የሚሄዱበት፣ የወያኔን ህገ መንግስት የሚሽሩበት፣ በህዝብ ይሁንታ የሚጸድቅ ህገ መንግስት አርቅቀው ወደ ነጻ ምርጫ የሚሄዱበት ሁኔታ መረጋገጥ አለበት። ሌላው አማራጭ ማለትም ግለሰብን ፈላጭ ቆራጭ ማድረጉ የታጨው ሰው ጥሩ ተባለ መጥፎ ውሎ አድሮ ወደ አምባገነንነት ማምራቱና መከራችንን መቀጠሉ የማይቀር ነው። ባጭሩ መፍትሄው አንድ ብቻ ነው፣ ዴሞክራሲያዊ ሽግግርን እውን ማድረግ። አዲሱ ሹም ካልገዛን የሚሉ በነፃ ከፈለጉት ሊመርጡ ይችላሉ እንጂ የደማንበትን የተሰዋንበትን ትግል ረግቶ በላያችን ላይ በራሱና በወያኔ አሜሪካ ፈቃድ ሊሰየም መቼም የምንፈቅድ አይሆንም፣ መሆንም የለበትም። ከረጅም ዓመታት ጀምሮ ለዲሞክራሲና ህዝባዊ መንግስት ስንዋደቅ የቆየ ነው። ወደዚህ የሚወስደን መንገድ ሁሉ አቀፍን የሽግግር መንግስት መሆኑንም በማስረገጥ ነው። አንዱን አምባገነን በሌላ ለመተካትና አውሬ አገዛዝን ለስለስ አድርጎ ለመቀጠል ደማችንን አላፈሰስንም፣ አሰቃቂ ግብረ ስየልንም አልተቀበልንም። አሜሪካ ከወያኔ ግማሾቹን መሪዎች ኦህዴዶችን ሻቢያን አጣምሮ ልክ እንደ 1983 ዓ.ም የብዝበዛና ዘረኛ አገዛዝን ሊያሰፍንብን ተነስቷልና መቋቋም መቻል አለብን። አሜሪካ አማራውን ማግለልና አከርካሪውን መስበር እንዳለው ሁሉ ኢያፓን ከጥቅም ውጭ ማድረግ ማግለል ብሎ መነሳቱም የሚጠበቅ ነው። ከአጼው ዘመን ጀምሮ አሜሪካ ኢትዮጵያ ላይ ሊፏልል የፈለገውን ሁሉ ታግለን አክሽፈንበታልና ነጻና ኩሩ አገራችንን ስለምንሻ ለቀኝ ገዢ አንመችም። ኩራታችንም ይህ ነው። ይህ ብሔራዊ አቋማችን። ጀግናዋ ወይዘሮ በባህር ዳር የእናንተን ቧልት ያብቃ፣ እናንተ በቀደዳችሁት ቦይ አንፈስም፣ የሽግግር መንግስት መንገድ ነው የሚያዋጣው ያለችውን ለውጥ ፈላጊው አዲስ ሹም በቴሌቪዥን እንዳይተላለፍ ባዘዘው መሰረት ታፈነ። ራሳቸውን አጋለጡ እንጂ መልእክታቸው በሚሊዮኖች ተደምጧል። ህዝብ ሁሉ የሚለው ነው። እናም አሁንም የሽግግር መንግስት፣ አሁንም ሁሉም የፖለቲካ እስረኞች ይፈቱ፣ አሁንም የኢህአፓ እስረኞች ይፈቱ መባሉ ቀጣይ ይሆናል። ይህን የዴሞክራሲ ፍላጎት አፍነው በላያችን ላይ የግለሰብ ወይ አውራ ፓርቲ አምባገነንነት ሊጭኑበት እየጣሩ ያሉት ሁሉ ከባድ ስህተትን እየፈጸሙ ነውና የዚህ የአድህሮትና የዘረኞች ምርጫ እንዲርቁ እናሳስባቸዋለን። የሽግግር መንግስት ሂደት ይጀመር። የግለሰብ ወይም የአንድ ቡድን አምባገነንነት በሀገራችን ከእንግዲህ አይጠናም።
አድማጮቻችን በመስከተል አእምሮ በለጠ ከአዲስ አበባ የላኩልንን ወቅታዊ ጽሑፍ እናሰማለን። ኮሶ ላፍ ይመራል ኋላ ግን ጠላትን ይገድላል። በአገራችን ይትባል የወልዳድ መካን ይለላታል። 9 ወር ተሸክማ ወልዳ አሳድጋ በልጆቿ የተገፈተረችን እናት እነ ኦዴፓ ብልጽግናን ኦፌኮ ኦነግን ወያኔን እነ አስመሳይ ሆዳደር ፕሮፌሰርና ዶክተርችን የፈጠረችና በእናት የምንመስላት ኢትዮጵያ ዛሬ የወልዳት መካን ቢባልላት ሲያንሳት እንጂ በዛባት የሚያስብል አይደለም። ዛሬ እነዚህ ዘረኞችና ጠባቦች ኢትዮጵያዊነታቸውንና የኢትዮጵያ ልጆች መሆናቸው ካለማፈር በአደባባይ እየነገሩን ነው፣ በተግባርም እያሳዩን ነው። ዛሬ እነዚህ ዘረኞችና ጠባቦች ኢትዮጵያ አገራቸውን ኢትዮጵያዊነታቸውንና ኢትዮጵያ ልጆችነታቸውን በአደባባይ ክደዋል። ወያኔ ኢህአዴግና ኦዴፓ ብልጽግና በፈረቃና በወርተረኝነት ተመሳሳይ ጸረ ኢትዮጵያ ጸረ ኦርቶዶክስ ተዋህዶነታቸውን እንዲሁም ኢትዮጵያዊነን ባይ ኢትዮጵያውያን ባይ ዘመቻቸውን ተያይዘዋል። ከፋሽስታዊው ደርግ ወደ ወያኔ ኢህአዴግ ከወያኔ ኢህአዴግ ወደ ኦዴፓ ብልጽግና የተደረጉ ፍርርቆች ለኢትዮጵያ እና ለኢትዮጵያ ህዝብ ከእሳቱ ወደ ረመጡ ናቸው የሚባለው ለዚህ ነው። ለ27 አመታት ወያኔ በአማራው በአፋሩ በኦሮሞው በሶማሌው በጉራጌውና በተከሉ በኢትዮጵያው ያለይ በፈጸማቸው ጸያፍ ተግባራቶቹ ከማዕከላዊ ስልጣን ከተገፈተረው ወያኔ ጋር መጣቃቀፍ አክንትፍ የተባለ ምራቅን መልሶ እንደመዋጥ ይቆጠራል ቢባልም ኮሎኔሉ ግን አድርጎታል። ወያኔና የኮሎኔሉ አገዛዝ በፕሪቶሪያም ሆነ በናይሮቢ ያደረጉት ስምምነት ለኢትዮጵያም ሆነ ለልጆቿ እንዲሁም ለቀጠናው ጠብ የሚል ነገር እንደማይኖረው ለብዙዎች ግልጽ ነበር። ተቀመጣው ለወያኔ ለኮሎኔሉ አገዛዝና ለበላይ ጠባቂዎቻቸው አሜሪካ ብቻ ሊሆን እንደሚችል ቀድሞም የተገመተ ነበር። እንደተገመተውም ለወያኔ ጊዜ ማግኛ እንደገና መደራጃና የነፍስ አድን ተግባር እንደሆነለት ዛሬ ከአደባባይ ወጥቷል። ለጊዜው የተኩስ ድምጽ አለመደመጥ የሰላም ምልክት ሊሆን አይችልም የሚለውን እውነተኛ አባባል ወደ ተግባር ሲቀየር የሚያስችል ዳርዳርታን እየተመለከትን ነው። ነሱ የፕሮቴሪያና የናይሮቢ ስምምነት ይያሉ የሚጠሩት በሁለቱ ስምምነት ፈርሷል። በስምምነታቸው መሰረት ወያኔን ያገለለ ሁሉን አፍሳታፊ የሆነ መንግስት በትግራይ ይቋቋማል። የወያኔ ታጣቂዎች ለተሐድሶ ወደ ካምፕ ይገባሉ። ወያኔ ታጠቀውን መሳሪያ ይፈታል ወዘተ የሚሉ ስምምነቶች ፈርሰዋል። ቦታው በመከላከያ ኃይል ይያዛል የሚለው ውሳኔ ተሽሮ ኮሎኔሉ የመከላከያ ኃይሉን ጠራርጎ ከትግራይ መድረስ ወጥቷል። ወያኔ ዛሬም እንደተላንቱ አይኑን ከሁመራ ወልቃይት ከዋግ ከራያና ከአፋር ያበላ መሪቶች ላይ አልተነቀለም። ለአራተኛ ዙር ወረራ ዱብ ዱብ ይያለ ነው። ዱብ ዱብ ብቻ አይደለም ትንኮሳዎችንም እየፈጸመ ይገኛል። ወያኔና ኮሎኔሉ በፕሪቶሪያውና ናይሮቢው ስምምነት ብቻ አላቆሙም። ሐላላ ላይ ያደረጉትን ስምምነት በተቀናጀና በተባበረ መንገድ ለመተግበር እየተሯሯጡ ነው። ወያኔ በሰሜን ኮሎኔሉና እነ ኦነግ በደቡብ አቅጣጫ የአማራውን ህዝብ ከከበባ ውስጥ በማስገባት ወል ፈጽመዋል። ለጸረ ኢትዮጵያ ዓላማችን ጋሪጣ የሚሆንብንን የአማራ ህዝብ ከከበባ ውስጥ አስገብተን ድምጥማጡን እናጠፋለን ትልማቸው ወደ ተግባር መቀየሪያ ውጥናቸው መሆኑን ልብ ይሏል። አማራውን አስቀድሞ ማጥፋት ቀዳሚ እቅዳቸው ይሁን እንጂ ጉራጌው ወላይታው ሶማሌው አፋሩ ጋምቤላ ወዘተ የማይቀርለትና ተራ ጠባቂ መሆኑንም ልብ ያለው ልብ ያድርግ ማለቱ አስፈላጊም ተገቢም ነው። በሌላ በኩል ኮሎኔሉና ጣምራ ኃይሎቹ እነ ኦነግ ኦፌኮ ሸኔ ከበጥር ሲዛሬ ስልጣኑንም መከላከያውንም ባንኩንም መገናኛውንም ወዘተ ይዘነዋልና አርፋችሁ ተቀመጡ ይያሉን ነው። ወታደራዊው ደርግ ህዝብን ጨፍጭፎ ስልጣኑን አስቀጥሏል እኛም እናደርጋለንም ብሎናል። በኦርቶዶክስ ተዋህዶ ላይ የተፈጸመ መፈንቅለ ሲኖዶስ ከአድዋ በዓል አከባበር ተያይዞ በተፈጸመ የእብሪት ተግባራት የኮሎኔሉን ጸረ ኢትዮጵያነት በውስጣችን ምንም አይነት ብዥታ እንዳይኖር ቁልጭ አድርጎ አሳይቶናል። ኮሎኔሉ ከሰሞኑ በመንደኛና ባንዳ ምሁራንና የመገናኛ ብዙሃን ሰራተኞች አማካኝነት በፋኖና በኢሃፓ ላይ ዘመቻዎችን ከፍቷል። የኦሮሞ ጽንፈኞችና ጸረ ኢትዮጵያ ኃይሎች የፋኖ መደራጀት ያሳስበናል ሲሉ ይደመጣሉ። ለኮሎኔሉና ጭፍሮቹ የጎንደር መሬት በሱዳን መወረር አያሳስባቸውም። የጋምበላ ህዝብ ተደጋጋሚ ከደቡብ ሱዳን በሚመጡ የሙርሌ ጎሳዎች መወረርና መጠቃት አይጎረብጣቸውም። የደቡብ ሱዳን ታጣቂዎች በደቡብ ምዕራብ ኢትዮጵያ የሚፈጸሙት ወረራና ንብረት መዝረፍ ስሜት አይሰጣቸውም። የኢትዮጵያ ሉዓላዊ ድንበር መጣስ ለነሱ ምን ተዳቸው? ጉዳያቸው አይደለም። በኢትዮጵያ ላይ ጥቃት የሚከፍቱ ቡድኖች ኢትዮጵያን ለማፈራረስ ካላቸው ፍላጎት አንፃር እንደ አጋር ይመለከቷቸዋል እንጂ ጉዳት አድራሽ አድርገው አይመለከቷቸውም። የቦረና ህዝብ ከነ ብርቅዬ ከብት ዝርያዎቻቸው በረሃብ ማለቅ ምናቸውም አይደለም። በደብረ ብርሃን፣ በባህር ዳር፣ በወልዲያ፣ በቆቦ፣ በሰቆጣ፣ በአፋር፣ በደሴ ወዘተ በወያኔና ኦዴፓ ጥቃት ተፈናቅለው በመጠለያ ያሉ ኢትዮጵያውያን መራብ፣ መጠማትና መታረዝ ምናቸውም አይደለም። እነሱ ጠዋት ማታ የሚያባንናቸው የሚያቃዣቸውና የሚያስበረግጋቸው ፋኖ ነው። ፋኖ እንደነሱ ረጋ ሰራሽ ቡድን እንዳልሆነ ያውቁታል። ፋኖ እንደነሱ ዘራፊ አይደለም። ወገኑን የሚጨፈጭፍ አይደለም። መነሻውም እንደነሱ ውሸት ሳይሆን እውነት ነው። ፋኖ ወገኑን አፍኖ ገንዘብ ስጠኝ የሚል አይደለም። ፋኖ እንደነሱ ጸረ አገርና ጸረ ህዝብ ሳይሆን ያገርና የህዝብ መጠቃት ወደ ትግል ያስገባው ህዝባዊ ኃይል ነው። የፋኖ የትግል ዓላማና መርህ ህዝባዊ ነው። ለኢትዮጵያና ኢትዮጵያዊነት መታገያ አስኳል ነው። ፋኖ እንደ ወያኔ ወይም የኦሮሞማ ዘረኞች ልጆቿን ወልዳ በምትበላው ድመት የሚመሰል አይደለም። ፋኖ ኢትዮጵያዊ ትውልድን ተንከባካቢ እንጂ ገዳይ አይደለም። ፋኖ የእናቱ አምሳያ የሆነች እናት አራጅ ሳይሆን ተንከባካቢ ነው። ፋኖ የእናት አባቶቹን መልካም ተግባር የሚደግም ታሪካቸውን የሚያከብር እንጂ የሚያራክስ አይደለም። ፋኖ በዛሬ ትውልድ ብቻ ሳይሆን በነገውም ትውልድ የሚከበርና የሚዘከር ስንቅ የሰነቀ እንጂ የሚረገምና ማፈሪያ የሚሆን አይደለም። ለዚህ ነው የዛሬዎቹ ዘረኞችና አገር አፍራሾች የፋኖ ስም ሲጠራ የሚያባንናቸው። መከላከያውንም፣ ባንኩንም፣ ደህንነቱንም፣ መገናኛ ብዙሃኑንም ሆነ ዳኝነቱን ሁሉ በእጃችን ይዘናል የሚሉ ዳግማዊ ወያኔ ኢህአዴጎች ልክ እንደ ፋኖ ሁሉ የኢህአፓም ስም ሲነሳ ያስጓራቸዋል፣ ያቃዣቸዋል። ለጸረ ኢህአፓ ዘመቻቸው የፋሽስታዊ ደርግ ገዳይና አስገዳዮችን፣ አንጃ ግራንጃዎችን፣ ባንዳ ምሁራንንም እየተጠቀሙ መሆናቸውን መመልከት ይገባል። እውነታው ግን ፋሽስታዊ ደርጎች፣ ወያኔዎች፣ ኦነጎች፣ አንጃዎች ወዘተ በኢህአፓ ላይ ከነሱ የጎደፈ የዘቀጠና የተተፋ ተግባርን ማግኘት አይችሉም ብቻ ሳይሆን የእውቀት፣ የሞራል፣ የታሪክና የህግ ብቃቱ የሌላቸው መሆኑን የኢትዮጵያ ህዝብ ጠንቅቆ የሚያውቀው ስለሆነ ማንም ምንም ይበል ኢህአፓ ትላንትም የኢትዮጵያና ህዝቧ ዛሬም የኢትዮጵያና ኢትዮጵያውያን ታጋይና አታጋይ የሆነ ህዝባዊ ኃይል ነው። ፋሽስታዊ ደርግ ወያኔም ሆነ ኮሎኔሉና አገዛዙ ጠፍቷል፣ ተቀብሯል የሚሉት ኢህአፓ ዛሬ ለምን እንደሚያባንናቸውና ለምን እንደሚያስቃዣቸው ፍቺውንና መልእክቱን ለኢትዮጵያ ህዝብ ተወዋለው። በዘረኞችና ጸረ ኢትዮጵያ ኃይሎች ተልእኮ ተቀብሎ የሚላክ የጥፋት መልእክተኛ ላኪውን መስሎ የላኪውን መርህና ዘዴ ተከትሎ እንደሚላክ መጠራጠር አያሻም። ስለ ኢህአፓ የሚጻፍና የሚናገሩ ሁሉ ልክ እንደ ላኪዎቻቸው ውሸትና የውሸት ትርክትን መሰረት አድርገው ነው። የኢህአፓን መሰረታዊ የህዝብ ጥያቄዎች ደርግም ወያኔም ኮሎኔሉም ስላልመለሷቸው ሊመልሷቸውም ስላልቻሉ የዛሬውም ትውልድ ጥያቄዎችና መታገያዎቻቸው መሆናቸው የኢህአፓን ትልቅነት፣ የኢህአፓን ዴሞክራሲያዊነት፣ የኢህአፓን አርቆ አሳቢነት፣ የኢህአፓን ኢትዮጵያዊነት፣ የኢህአፓን ህዝባዊነት መስካሪ እውነቶች ናቸው። ጠላቶቻችን በቋንቋ፣ በሃይማኖት፣ በብሔርና በጎሳ የምንከፋፈልና የምንለያይ ከሆነ ብልጫው አይኖረንም። ከአጼ ምኒልክና ከዘመኑ ትውልድ የምንወስደው ልምድ አለ። አጼ ምኒልክና እቴጌ ጣይቱ የአድዋ ዘመቻን ሲያቀዱና ሲዘምቱ በመሳሪያ አይነትና ብዛት ጠላታቸው እንደሚበልጣቸው መረጃቸው ነበራቸው። በጀግንነቱ በልበሙሉነቱ ቆራጥነቱና በኢትዮጵያዊ ወኔ ግን ብልጫ እንደነበራቸው ከግምት ውስጥ በማስገባትም ጭምር ነበር። የአጼ ምኒልክና የእቴጌ ጣይቱ የክተታዋጅ ጥቅል ይዘቱ አገር የሚያጠፋ ህዝብን የሚፈጅና አይማኖታችንን የሚያስቀይር ጠላት መጥቶብናልና ለዘመቻው ተነሱ ታጠቁ የሚል እንደነበር ሰነዶች ይናገራሉ። ኢትዮጵያ ሀገራችንንና ኢትዮጵያውያንን የገጠመው ክስተት ከአጼ ምኒልክ ዘመን የተለየ የሚባል አይደለም። ልዩነት አለ ከተባለ የአጼው ዘመን ጠላቶቻችን ነጮች፣ የዛሬዎቹ ደግሞ ጥቁሮች መሆናቸው የዚያን ዘመን የባዕድ ወራሪ መሆናቸው የዛሬዎቹ ደግሞ አገር በቀል መሆናቸው ብቻ ነው። ዳግማዊ ኢህአዴጎችና ጫፋሪዎቻቸው ኢትዮጵያን ሊያጠፉ ህዝቧን ሊፈጁ ኦርቶዶክስ ተዋህዶን ሊያጠፉ መታተራቸውን መካድ አይቻልም። ይህን አሌ የሚያስብል ቅንጣት ብዥታ የለም። ጥቁር ፋሽስቶች ናቸው። በአገራችን ሉዓላዊነት በአንድነታችን በታሪካችንና በህልውናችን ለመጣጣራት አገር በቀልም ይሁን የባዕድ ኃይል ድርድር የሚባል ነገር ሊኖር አይችልም። ጠላት ሺህ ጊዜ ቢለምኑት ወይም ቢሞዳሞዱት ምህረት እንደሌለው ጠላቶቻችን በተግባር አሳይተውናል። እነዚህ ዘረኛና አገር በቀል ጥቁር ፋሽስቶች ልክ እንደ ኢጣሊያዊው ወራሪ ኃይል በመሳሪያነትና ብዛት ብልጫው ቢኖራቸውም በወኔና ጀግንነቱ ብልጫ የላቸውም። የትግሉ አሸናፊ ለመሆን ዘር፣ ቋንቋ፣ ሃይማኖት ወይም ጎሳ ሳይከፋፍለን በተባበረ ኃይል መነሳት ብቻ ነው። ሰምና ፈትል ካልተዋሃዱ ብርሃን አይሰጡም እንደሚባለው ህዝብ ከተከፋፈለ ኃይል አይኖረውም። ከተባበረ ግን ህዝብን የሚያሸንፈው ምድራዊ ኃይል እንደማይኖር የኛውም ሆነ የሌሎች አገራት ተመክሮ ያረጋገጠው ሐቅ ነው። እርግጥ ነው ኮሶ ላፊ መራል፣ ኋላ ግን ያንጀት ውስጥ ጠላትን ይገድላል እንዲሉት ትግል መራር ነው። ቢመር ቢጎመዝዝም ጠላቶቻችንን ተሸናፊ ያደርጋል። ዘረኝነትና ጠባብነት በህዝብ ትግል ይወድማል። በጠላቶቻችን መቃብር ላይ አንድነቷ የተጠበቀች ኢትዮጵያ ትገነባለች። Thank you.
ሐቁን የማያቅ የለም። ሐቁን ማክ ማን ነው? እኔ፣ አንተ፣ አንቺ፣ እሱ፣ እሷ ብሎ እንደ ሸማኔ ማዳውሪያ ተውላጠስሞችን ማመላለስ ካልሆነ በስተቀር መልስ አይኖርም። ጠቃሚው በእውነት አምኖ ራስን ለእውነት ማስገዛት ብቻ ነው። እርግጥ ነው አልቃሹ ሲበዛ አስለቃሹም አብሮ ማልቀስን እንደ ዘዴ ሊቆጥረው ይችላል። ለቅሶ ግን በማዘን በመጸጸት ሳይሆን አንድም ያልቃሹን ለቅሶ መና ለማስቀረት በማሰብ አንድም ካልቃሾች ጎራ ተመድቦ ራሱን ከተጠያቂነት ለማራቅ መሞከር ሊሆን ይችላል። ሌባው አሳዳጆቹን ተመሳስሎ ሌባ ሌባ እያለ አብሮ እንደሚሮጠው ያለ ማለት ነው። እንደዚህም ቤት ወጥ ነገሩን ድብልቅልቅ አድርጎ በማቅረብ ለመሸሸግ መሞከር የት ያደርሳል? ለጊዜው እንደ ለቀስተኛ ሆኖ መታየት ግዚያዊ ውጅንብር መፍጠር ይቻል ይሆናል። ዞሮ ዞሮ ግን የማስገዳይ የዝን አስተናጋጅ ሆነም አልሆነም ሐቁን አይለውጣውም። የደርግ መሪዎችና ካድሬዎች በህዝብና በሀገር ላይ ወንጀል ፈጽመው አንድ ትውልድ ፈጅተው የቀራውንም በቁሙ ገለው ግለኛ ፈሪና ለሀገር ቁብ የሌለው ትውልድ እንዲሁም ማን ከማን ያንሳል በሚል አጉል ትዊት የተወጠረ ትውልድ ትተው በሽሽት በመደበቅ የሰለጠነ አድርገው የቆየውን ባህል አጥተው ምድክ የሚሆን ባህል አሳጥተው የባህር ላይ ኩበት አድርገው እየዋጀቀ እንዲኖር አዋቂው ካላዋቂው ሽማግሌው ከወጣቱ የማይለይበትና ተዋረድ የሌለው ትውልድ እንዲሆን ግማሹን ለጠለምተኝነት ግማሹንም ለተክለሰብ አምላኪነትና የግል ጥቅም አሳዳጅ አድርገው የወያኔ ተባባሪ ሆኖ በሀገር ጥፋት ላይ እንዲሾም መንገዱን ከፍተው ጥቂቱን ከባህር ጋር እየዶለተ ሀገር መሸርሸር እንዲችል ሁኔታዎችን አመቻችተው ፈጠጣዋል። የደርግ አገዛዝ አብዛኛውን አገር ወዳድ የመንገድ ላይ ተዳዳሪ ሆኖ እንዲቀር አድርጎታል። የሚችለውንም ያህል ረሽኗል፣ ጨርሶታል። በወያኔ ልዩ ጥቅምና አስተያየት የተደረገላቸውን ቢኖሩ በባንዳነት ሲያገለግሉ የነበሩ ደርግ አቅፎ ደግፎ ያቆያቸው ናቸው። ስለዚህም የቀይ ሽብር ሰለባ በሆኑ ወጣቶች ቤተሰቦችና በኢሃፓ ዩኒታ እንደማገኝ እሙና እንዲህ በቀላሉ የሚታይ ነገር አይደለም። አንዳንዶች ለእርቅ ሲናገሩ እርቅ መውረድ የሚችለው በስርዓት መሆኑን ይዘነጉታል። በእርግጥ በቂም በቀል በተለይም አገርን ማኖር አይቻልም። ያ ሲባል ግን ጥፋተኛ ጥፋቱን አምኖና ንስሐ ተቀብሎ ስለጥፋቱ ሲቆርቆር ብቻ ነው ይቅርታ ማግኘት የሚችለው። ነፍሰ ገዳዮች ጊዜን ተገና አድርገው በፈለገው መልኩ ታክቲካቸውን እየለዋወጡ ጥሩ ሰው መስለው ለመታየት መሞከራቸው የሚያስበረብረው ሰው አይኖርም። በሬ ካራጁ ሲውል ታይቷልና ምናልባትም አንዳንድ ዝንጎችን ያደናግር ይችል ይሆናል። ያ ማለት ግን አገር አጥፊዎችን ሙሉ ድጋፍ ያስገኝላቸዋል ማለት አይደለም። ለማስታወስ ያህል የወያኔ የጦር መሪ ስርዬ አብርሃ ከወያኔ ተጣላ ብሎ ያለምንም ይቅርታ ለተቋሚ ድርጅቶች አመራር ሆኖ እንዲሰራ ያጩትንና የሾሙትን መዘንጋት አይቻልም። ምራጮቹም እልልባዮቹም ከህዝብ ትግል ጋር ንግግር የሌላቸውና የወጣቱ እልቂት አይመለከተንም ባዮች ነበሩ። ዛሬ ግለሰቦቹ የት ናቸው? ትግላቸው ምን ነበር? የወያኔ ስልጣን ወይስ የህዝብ መብት? ያልጠራ ትግል ይዞ መራመድ ድልን አያረጋግጥም፣ ትግልንም ያሽመደምዳል። ኦነግ በስልጣን ላይ በነበረበት ሰዓት ከወያኔ ጋር በመተባበር በምስራቅና በምዕራብ ኢትዮጵያ በሐረር፣ በአርሲ፣ በወለጋ ወዘተ በበርካታ ስፍራ በአማርኛ ተናጋሪ ኢትዮጵያውያን ላይ አሰቃቂ ወንጀል ፈጽሞ ንብረታቸውን ወርሶ ሲያባርራቸው ሲገላቸው ያላየ ያልሰማ ያልተገነዘበ ሰው የለም። ሆኖም ግን በውጭው ዓለም ያሉ ተቃዋሚዎች ይድርግት ያለምንም ይቅርታ ተሸፋፍኖ እንዲታለፍ የሻቢያ ስውር ደባ እንዳይጋለጥ የሚገፋፉ ለኢትዮጵያን ታገላለን የሚሉ ተቃዋሚዎች ነበሩ አሉ። እስከዛሬም ድረስ ያለምንም ይቅርታ ያለምንም ጸጸት አጥፊዎች አኝዎች ሆነው እንዲታዩ ይባስ ብሎም የተቃዋሚ አፈቀላጭዎች በመሆን በየአደባባዩ እንዲደሰክሩ እድል ይሰጣቸው ብለው የሚሞግቱ ተቃዋሚነን ባዮች አሉ። በርግጥ ሐሰት በቆነጁ አስመሳይ ቀለሞች ተውባ የምትቀርባውን ያህል እውነት ያድል ይላትም ራቅፋን ስለምትጋለጥ አትወደድም። በመሆኑም ተናጋሪውን አላዋቂ ሌላውን ዘራፊ አስመስላ ልታቀርብ ትችላለች። ሐቅ ወይም እውነት ተቃራኒ ይልቅ ግን ገላጫ እንባና ሻቢያ ለዘመናት በጥላትነት ተፈልፎ ኢትዮጵያውያንን ሲያስቋጥጥ በውጭ ሀገራት በዝዋና በአገሪቱ ላይ በስማጥፋት ዘመቻ ሲዘምትና ሲያዘምት አልፎም ለማጥፋት ወያኔን ፈጥሮ ወዳጆቹ ባዳን እርዳታ በኢትዮጵያ ላይ ሲሾም ለስልጣን ሲያበቃ ቁጥር ሰፈር የሌላቸው ኢትዮጵያውያንን በአስመራና በአዲስ አበባ ተቃዋሚዎቹን መጨፍጨፉ ማስረጃ የሌለው ጉዳይ አይደለም። ጥላትነቱን በደንብ ገልጾ የተንቀሳቀሰን ድርጅት ኢትዮጵያና ለህዝባ የሚቆረቆር እንደሆነ አድርገው ሲነግሩን የድሮ ሻቢያ አይንሰላችሁ ይላሉ ሲሉን ተቃዋሚውን ለማዋዛ ሲዳክሩ የቆዩት ኢትዮጵያዊ ተቃዋሚዎች ነን የሚሉናቸው። ይህንን ነው የምንቀበለው? በዚህ መንገድስ ነው ወያኔን የምንታገለው? ማቢወልድ ማሁንና የኢህአፓ አባላት በኢህአፓ አመራር የሚያምኑናቸው የኢትዮጵያን ህዝብ ያላቀፈ ትግል መብቱን የማያስከብር ትግል ትግል ነው ብለው አይቀበሉም። ወያኔን ከስልጣን ለማውረድ ብቻ በሚደረግ ትግል ቀልቀሎ ወይም ስልቻ አይነት የቃላት ድርጊት አይጠቀሙም። ሀቁ ያ ነውና ያፓ ህብረት አይፈልግም የተባለ የሚባለው ይህን መሰሉን ኮተት ከጣነ ጋር አላብርም በማለቱ ነው። ለኢትዮጵያውያን ይህ የሚጠፋቸው አይደለም። ብዙ ክዳት ብዙ ማጭበርበር ሲፈጸምባቸው ቆይቷል። እርግጥ ነው ያፓ የህዝቡን ትግል የሚጎትቱ ህዝብን ከመከራ ውስጥ እንዳይወጣ የሚያደርጉ ማናቸውንም አይነት ደባ ማጋለጡ መታገሉ ተግባሩ ነው። ሀገራቸውን የሚሹ ህዝባቸውን ለመታደግ የሚፈልጉ ሁሉ ያፓን ይደግፋሉ። ያፓ የጭብጨባ ድጋፍ ሳይሆን ህዝባዊ የዓላማ ድጋፍ ነው የሚፈልጋው። በሀገርና በህዝብ መብት ላይ የማይወላዳ ድጋፍ ነው የሚፈልጋው። ይህ ደግሞ ማስመሰልን ሳይሆን እምነትን ጠያቂ ነው። ግን ለኢትዮጵያ ህዝብ ለማብየትንሽ ምንም ፈላወረ ያደረሰን ድንገት በመጥፎት ተራ ተታደሰና ፈጣ ተምሬ ነበር አመየን ሲና ማትና ጀልኩ ወስተካና ፈላ መንከና ቢሆን መፋህል ዘመናዊ ሆኖ
ዘረኞች መድረክ ማጣበብና ካፋቸው የሚወጣው ቅርሻት እጅግ አሳፋሪ ነው። በጸጋዬ ገብረ መድህን አብረን ዝም መንበል ለሚለው ግጥማቸው ለነዚህም ምክራቸውን ይለግሳሉ።
አብረን ዝም እንበል ከሰው መንጋ እንገንጠል ላንድ አፍታ እንኳን እንገለል በፎይታ ጥላ እንጥላለ ዝም ብለን አብረን ዝም እንበል ምነው አሽማዶ ቆቃ የሸለቀው ግርጌ ሸሽተን የቆቃኒ ሰቆቃ ሰምተን ሲቃውን ሲሰብቀው አይተን ሰቀቀኑን ተወያይተን የምሽት ጀንበር ቢውጠን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በአይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ካይንሽ ከልብሽ ከልቤ አሽማዶ አብረን ንብረር አዋሽማዶ አብረን ንውረድ አጉል ነው ብለን ሳንፈርድ ድንቅም ነው ሳንል ሳንወድ ዝም ብለን አብረን ብንወርድ ከሰው መንጋ ተለይተን ከጠረኑ ተነጥለን ከጉምጉምታው ተገንጥለን ከኳኳታው ብንከለል ከላንቃው ከድምፁ ሸሽተን በውፎይታ ጥላ እንጥለልን በቆይታ በጸጥታ ዝም ብለን አብረን ዝም እንበል መቼስ አይሆንም ካልሽ ቅሪ ግድ የለም አትገደሪ ልቦናሽ በመተረልሽ ባሳደረብሽ ደሪ ተስፋ መቀነን ነው መቼም የሰው ልብ አይችለው የለም ብቻ ዳግመኛ ሞት ሳንሞት አዲስ ቀን ሳይጨልምብን ድፍን ደመና ሳይቋጥር ክረምት ውልጅት ሳይወርድብን ኮከባችንን ሳንጠራ ሳንቆጥርባት ሳትቆጥርብን ሞራችንን ሳናስነብብ ሳናሳያት ሳታይብን ጨረቃን መስክሪ ሳንል ሳናውቅባት ሳታውቅብን አሽማዶ ቆቃ በረን ባክሽ ጀንበር ትጥለቅብን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በአይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ካይንሽ ከልብሽ ከልቤ አሽማዶ አብረን ንብረር ከሰው ካኳታ እንነጠል ላንዳፍታ እንኳን እንገለል በፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል 1961 ቆቅ
ያ